ሰላም ጤና ስጥልኝ እንደምን ከርማችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ሚያዝያ 11 2014 ዓ.ም መሰናዶ ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ወጣት ስራ ፈጣሪዎችን ከስራ ከሸማቾች ጋር የሚያገናኝ ልዩ ባዛር በአዲስ አበባ ተጀምሯል ይለናል።
አውጭ የሚኖሩ አንዳንድ ድርጅቶች አልተዘውናል ለገና ህብረተሰቡን በደንብ አክብዘውናል በደንብ ደስ የሚል ቆንጆ ምላሽ ነው ያገኘነው ከህብረተሰቡ።
የነገው ባዛር ሸማቾችን ከአምራቾች ጋር ከወጣት ስራ ፈጣሪዎች ጋር የሚያገናኝ እንደሆነ በምሽቱ የምንቃኝ ይሆናል። በሌላ ርዕስ ደግሞ ወጣቶችና በምሽቱ በዚህ ዙሪያ ዘገባ ይኖረናል። በባህር ዳር አካባቢም ደግሞ ወጣቶች እያደረጉ ስላለው በጎ የስራ ፈጠራና አገልግሎት የምንቃኝ ይሆናል።
የነገው ባዛር የሚለውን ስም የመረጠው ለምንድን ነው? አሁን ጥቃቅንና አነስተኛ ቢሆኑም ትንሽ ጊዜ በኋላ ከፍ ያሉ ድርጅቶች ስለሚሆኑ የነገው ላይ ተባሉት ማለት ነው።
የሰማችሁት ከነገው ባዛር ላይ የተወሰደ ድምጽ ነው። በባህር ዳር የሚሰሩ በጎ ፈቃደኞችንም የምናይ ይሆናል። በተጨማሪም 12 ያክልም መልቀቂያ ፈተና ከወሰዱ በኋላ ለተለያዩ የስነ ልቦና ችግሮች ስለተጋለጡ ወጣቶችና መደረግ ስላለበት ሁኔታም ደግሞ እንቃኛለን። ሙዚቃና ሌሎች ጥንቅሮችንም ይዘናል። ምሽቱን አብራችሁን እንድታመሹ አክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ንጉሱ ታምሬ በምስልና ድምጽ ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። በድጋሚ አብራችሁን ሆኑ እንላለን። አብራችሁን ቆዩ። ለምሽቱ ቀዳሚ ያደረግነው የነገው ባዛር ነው። ለስራ ፈጣሪ ወጣቶች በተለየ መንገድ የገበያ እድልን በመፍጠር ላይ የሚገኝ የንግድ ባዛር ነው። ይሄ ባዛር ኢትዮጵያውያን ስራ ፈጣሪ ወጣቶችን በማበረታታት የራዕያቸውን ከፍታ ላይ እንዲደርሱ እድልን በመስጠት ዓላማ ያነገበው ይሄን ባዛር በርካታ አምራቾችና ሸማቾች እንዲሁም ወጣት ስራ ፈጣሪዎች የሚገናኙበት ሆናል። የአዲስ አበባ ዘጋቢያችን ኬኔዲ አባተ ባዛሩን ቃኝቶ ተከታዩን አድርሷል።
ባንስተኛና ጥቃቅን ተደራጅተው የተለያዩ ምርቶችን የሚያርቱ እንዲሁም ሌሎች የፈጠራ ባለሙያ ወጣቶች የሚሳተፉበት ባዛር ነው። ኢትዮጵያውያን ወጣቶች በአገር ውስጥ የሚመረቱ የእደ ጥበብና ሌሎች የፈጠራ ውጤቶችን ለማባታት ሃያት ሪጀንሲ ሆቴል ያለ ክፍያ ባዘጋጀው ስፍራ በወር አንድ ቀን ይካሄዳል። የነገው ባዛር ወጣት አዲስ ምዕራፍ ከባዛሩ አዘጋጆች መካከል አንዱ ነው።
የነገው ባዛር የሚለውን ስም የመረጠው ለምንድን ነው? አሁን ጥቃቅንና አነስተኛ ቢሆኑም ትንሽ ጊዜ በኋላ ከፍ ያሉ ድርጅቶች ስለሚሆኑ የነገው ላይ ተባሉት ማለት ነው። እና ፕሮጀክቱን የጀመርነው በአዲስ አበባ ውስጥ ላሉ ወጣቶችና ሴቶች የነሱን ህይወት ቡስት የማድረግ ፕሮግራም ውስጥ ነበር ይሄን ሐሳብ ያመጣ ነው። ምናልባት እንደዚህ አይነት ስሞል ቢዝነስ የከፈቱትን ለምን አዲስ ገበያ ያገኙ ንግዳቸውን አሳድገው ወደ ተሻለ ቦታ መድረስ ይችላሉ በሚል ነው ፕሮጀክቱ የተቀረጸው።
የከንፈር መዋቢያና ደህንነት መጠበቂያ ቻፕስቲኮችን በራሷ ያመረተች ለገበያ እንደምታቀርብ የምትገልጸው ወጣት ሂላሪያ በርናርዲ በነገው ባዛር ላይም የፈጠራ ውጤቷን አቅርባ በሽያጭ ላይ እያለች ነው ያገኘናት።
ሊፕሎስ ነው ቻፕስቲክ የሰራሁት። በሁለት አይነት ፍሌቨር ነው የሚሰራው፣ በስትሮበሪ እና በቼሪ። and ሀሳቡ የመጣልኝ ሁሌ ሊፕሎስ አለኝ ከኔ ጋርና አገር ውስጥ በቃ አጣው ደና ሊፕሎስ ከውጭ የሚመጣው በጣም ተወደደ ደብኝና አፎርደብል የሚባለው በጣም ኳሊቲ የለውም። ሶ እቺን ሰራትና ኳሊቲን ደና ነው፣ ዋጋውም ጥሩ ነው፣ ብዙ ሰው አፎርድ ማድረግ ይችላል። ሁሉ ነገሩን ዲዛይኑ ውስጡም ኤቭሪቲንግ ራሴ ነው ተሰራት።
ወጣት ሂላሪያ ባዛሩ ስለሚፈጥርላት እድል ደግሞ እንዲት አስረዳለች።
እንደዚህ አይነት ባዛሮቹ በጣም ደስ ይለኛል። because ለኔ ብቻ ሳይሆን ለሁሉም ወጣቶች እና ለሁሉም አንትርፕረነሮች like opportunity ቦታ ይሰጠናል to prosper to show our product በቃ ለኮኔክሽንስ ነው እና በጣም እድል ነው።
ወጣት ህላል ታምራት ደግሞ ጤፍና ሌሎች ግብአቶችን በመጠቀም ያዘጋጀችውን የተለያዩ አይነት ብስኩቶችን ይዛ ነው በባዛሩ የቀረበችው።
እነዚህን ፕሮዳክቶች እኔ ነኝ የምሰራቸው። ፕሮዳክቶችን ከሁለት ከጤፍ የምንሰራቸው አሉ፣ ከስንዴ የምንሰራቸው አሉ። ከስንዴ ዱቄት ኤነርጂ እና የምግብ ይዘታቸውም ከፍ ያለ ነው። ከአጃና ከጤፍም እንደዚሁ የምንሰራቸው አሉ። ከጀመርን አንድ አመት ሆኗል። አሁን ባለን በትንሹ ጥሩ ነው ገበያ ያለው። ፕሮዳክቱን በጣም ይወደዳል። ቀደምን ካያችሁ አላቅም ብዙ ሰው እየቀመተ በጣም ደስ ብሎት ነው እየገዛና እየሄደ የነበረውና እንደዚህ አይነት ቦታዎች ደግሞ ጠቅማቸው ምንድነው ከተለያየ ሰዎች ጋር ኮንታክት ይፈጥሩልናልና ከፍ ያለ ወደ ቤከሪ ለማደግ ብዙ ድሎች ይፈጠናል።
የተለያዩ የፈጠጤቶች የሚቀርቡበትን ይህን ባዛር ኢትዮጵያውያን እንዲሁም የውጭ ዜጎች በብዛት ወበኙታል ያሻቸውንም ይሸምቱበታል። ከጎብኚዎች መካከል የሆነው ሊዮን ባሬ ስለ ባዛሩ አስተያየቱን ሰጥቷል።
ያው የመጀመሪያ ጊዜ አይደለም መጣው እዚህ ባዛርና ሁሌ አዲስ ነገር አያለሁ ሁሌ ነው የምደሰተው በመገኘቴ። እዚህ አዲስ አበባ ውስጥ ነው ያደኩት እንዴለት ግን ቅርብ ጊዜ ነው ባዛሮቹ እንደዚህ አዲስ ነገሮች ማቀረብ መጀመር የጀመሩት። አላየንም ነበር ከዚህ በፊት ሜድ ኢን ኢትዮጵያ የሚል ሌበሎች እዚህ ሚስተሩት በፋሽን ሚስተራቃ ቅርብ ጊዜ ነው የሚታዩት ያለው እና የነገው ባዛር ፕላትፎርም እየሰጠ ነው ለብዙ ሰው ይሄንን ነገር እንዲያቀርብ እና በጣም ደስ የሚል ነገር ነው።
ለበርካታ የፈጠራ ባለሙያዎች እድል ለመፍጠር በሚል አንድ የፈጠራ ባለቤት በባዛሩ መሳተፍ የሚችለው ሁለት ጊዜ ብቻ ነው። ከዚህ ቀደም በዚህ ባዛር ላይ ለሁለት ጊዜያት በመሳተፍ ውጤታማ መሆኗን የምትገልጸው ወጣት አርሴም ፋሲል አሁን ደግሞ ባዛሩን በመጎብኘት ላይ ነች።
እዚህ ባዛር ላይ ሁለት ተሳትፎ ያለው የመጀመሪያው ላይ ከሰምቾ የሳዋዳ ሸናፊ ነበርኩኝ በጣም አሪፍ ነበር። ሁለተኛው ላይም ስሳተፍ በጣም ቆንጆ ነበር። ብዙ ከስተመሮች አሉ ብዙ ከስተመሮች እናገኛለን። ከዚህም ከወጣን በኋላ ብዙ ቃ የሚገዙ ሰዎች ይኖራሉ እንዲሁም ደግሞ ለራሳችን ብራንዳችንን ለማስፋት በጣም አሪፍ ኦፖርቹኒቲ ነው። ያኔ አሁን ባለበት ደረጃ ላይ ብዙ ከስተመሮች እንዲኖሩኝ አድርጓል።
ለበርካታ የፈጠራ ባለሙያዎች የገበያ ትስስር በመፍጠር ላይ የሚገኘውና በወር አንድ ቀን የሚካሄደው የነገው ባዛር ከተጀመረ ወራት አስቆጥሯል። ባዛሩን ሰፋ ባለ ቦታ በማዘጋጀትና በየወሩ ለቀናት እንዲካሄድ በማድረግ ስራ ፈጣሪ ወጣቶችንና ሸማቾችን ይበልጥ ለማቀራረብ አቅደው በመስራት ላይ መሆናቸውን አዘጋጆቹ አውግተውናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ የሬዲዮ በቴሌቪዥን መሰናዶው መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በፌስቡክ ገጻችን ቬ አምሃሪክ ላይ እንዲሁም ደግሞ amharic.venus.com ድረገጻችን ላይ እንድትከታተሉ በአክብሮት እንጋብዛለን። በሳተላይት ለምትከታተሉም ኢትዮሳት ላይ ነው መገኛችን እዛ ላይ እንድታዩን ነው የምንጋብዛችሁ። ተከታዩን ዘገባ ደግሞ ላስተዋውቃችሁ። ከሁለት ዓመታት መራራቅ በኋላ ለመጀመሪያ ጊዜ ከሰሞኑ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን የእስልምና እምነት ተከታዮች ሰዎች ሰብሰብ ብለው የረመዳን ጾም ኢፍጣር ስነ ስርዓትን በጋራ ፈጽመዋል። በቨርጂኒያ ባናዴል ሁለተኛ ደረጃ ትምህርት ቤት አዳራሽ የነበረውን በጋራ የማፍጠር ስነ ስርዓትና የገቢ ማሰባሰቢያ ምሽት ደግሞ የታደመው ሀብታሙ ስዩም ነው። በቀጣዩ ዘገባ ኢፍጣሩ እንዴት እንደነበረ ያስቀኛናል።
ላለፉት ሁለት አመታት የኮቪድ ወረርሽኝ የተለመዱ ማህበራዊ መስተጋብሮችን መከልከሉ ተሰባስበው ማዕድ የሚቋደሱ ወዳጅ ዘመዶችን በወዳጅ መንፈስ የሚዘያየሩ ባለንጀሮችን ማየትን ብርቅ አድርጎብን ሰንብቷል። ክስተቱ የፈጠረውን የመራራቅ ስሜት የሚያስታውሰው ወጣቱ ራሚ አቡበከር ዳግም ከበርካታ የእስልምና እምነት ተከታዮች ጋር ለኢፍጣር መቀመጡ የፈጠረበትን ደስታ እንዲያጋራል።
በጣም መጀመሪያ አልሐምዱሊላህ ማለት ፈልጋለሁ። አልሐምዱሊላህ ያው ከዛ ከቤት መውጣት ከማን ነበር ሰዓት አሁን እንደዚህ ተሰብስበን አጠገብ ላጠገብ ከቤት ተሰብስበን ከሙስሊም ወንድሞች እህቶቻችን ጋር ለማፍጠርና በቃ ጌታ መስጋና ላደርስ ፈልጋለሁ። እና አልሐምዱሊላህ የዛሬ ሁለት አመት ኮቪድ ላይ ቤት መውጣት አንችልም፣ ሁሉም በየቤቱ ነበር። ቤተሰብ ከቤት ተሰብ ችግር አብሮን ምግብ የማይሰራለት ሁሉም ችግር ላይ ነበር። እና ይሄ ኮቪድ በመነሳቱ አልሐምዱሊላህ ሰው አንድ ላይ በመምጣት አንድ ላይ በማፍጠር የሰው ልጆቹን ደስታ ማየት እንችላለን። ልጅ ከልጅ ተገናኝቶ ትልቁ እያወራ ምን እያለ እና ደስ ይላል። አልሐምዱሊላህ
ራሚ በ17 ዓመቱ ነበረ ወደ ዩናይትድ ስቴትስ የመጣው። ዛሬ በሃያዎቹ መጀመሪያ ላይ ይገኛል። ለርሱ ዛሬ የሚያደገባት ኢትዮጵያ የረመዳን ሰሞን ትዝታ ግሩምነት ከህሊና የሚሻር አይደለም።
የአገር ቤትና የዚህ ሀገር የረመዳን ድባቡ ለውጥ አገር ቤት በግድ ስትወጣ በየሱቆቹ በየመደብሮቹ በየቦታው ቁርአን አለ፣ ምን አለ፣ መንዙማዎች አሉ፣ መሽዳዎች አሉ። እና ከቤት ራሱ ስትወጣ የረመዳንነት ስሜቱ ይሰማሃል። እዛ በተለይ ደግሞ ሙስሊሙም ክርስቲያኑም አንድም ስለሆነ በቃ የረመዳንነት ስሜቱ አለ። እዚህ ስታዩ አገር የሰው ሀገር ነው። እስልምናም የተለመደበት ሀገር አለም አሁን ነው ገና መዳበር የጀመረው። እና በግድ ረመዳን ስሜቱን ለማወቅ ሙስሊሞች አካባቢ መሆን አለብን። ከኢትዮጵያ ለይነቱ አንድ ያስተዋልኩት እሱ ነው። ወደ መስጊዶች፣ ወደ ሙስሊም የሚሰባሰቡበት ቦታ፣ ኮሚኒቲ ቦታዎች ካልሄድ የረመዳን ስሜት አይሰማንም። ጾም ብቻ ይሆናል። ጾመን ርቦን መግባት ብቻ ይሆናል።
ራሚን ጨምሮ በመቶዎች የሚገመቱ የኢትዮጵያ እስልምና እምነት ተከታዮች ታደሙት ይህን ዝግጅት ያስተናዳው ፈርስት ሂጅራ ፋውንዴሽን የተባለው ማህበረሰብ ተኮር ተቋም ነው። የአሁኑ ምሽት የተሰናዳበትን ምክንያት ሊያስረዱን የፈቀዱት ኢማም ሼክ ካሊድ ዑመር ናቸው።
ይህ እንግዲህ ስብስብ ከሁለት ዓመት በኋላ ያደረግነው ነው። ሁለት ጾሞችን ወይም ረመዳን የሚባሉ የጾም ወራቶችን በዚህ በኮቪድ-19 ምክንያት ሰዎች የመገናኘት ሪስትሪክሽን ወይም ደግሞ ውስንነት ስለተደረገ መገናኘት አልቻልንም እና በርቀት ነበር ሁሉም በየቤቱ። ስለዚህ ይህንን አይነት ስብስብ ማድረግ አልቻልንም። እኛ በየዓመቱ ረመዳን በሚመጣበት ጊዜ ቅዳሜ በዚህ አይነት ሁኔታ እንሰባሰባለን። ቢያንስ 3 ቅዳሜዎችን ወይም 2 ቅዳሜዎችን ስብስብ እናደርጋለን። ከዛ ውስጥ አንዱ አመታዊ የፈርስት ሂጅራ የገቢ ማሰባሰብ ፕሮግራም ነው የሚሆነው። በዚህም አጋጣሚ እንግዲህ ስብስብ በሚሆነውበት ጊዜ ቤተሰብ ከቤተሰብ ጋር፣ ልጆች ከልጆች ጋር፣ ትልልቆች ከወላጆች ከትልልቆች ጋር የሚገናኙበትና እርስ በርስ እስላማዊ ሰላምታቸውን የሚለዋወጡበት፣ ፍቅር የሚለዋወጡበት፣ አንድነታቸውን የሚያሳዩበት ጥሩ አጋጣሚ ነው። የረመዳን ወር ደግሞ ሰዎች ይቅር የሚባባሉበት፣ የሚረዳዱበት፣ የተጣሉት ሁላ ይቅር የሚባባሉበት ወር ስለሆነ አጋጣሚ እንግዲህ በዚህ አይነት ሁኔታ አስተባስበን ሰዎችን በጋራ እናደርጋለን። እንግዲህ እንደምታዩት ልጆች እንደዚህ እዚህ ውስጥ በሚበርቁበት ጊዜ ከዚህ በላይ ደስታ የለም።
ኢትዮጵያ ውስጥ ሰላምና እርቅ ይሰፍን ዘንድ የእምነቱ ተከታዮች ጸሎት ወይንም ዱዓ እንዲሁም ምኞት እንደሆነም የሚያወሱት ሼክ ካሊድ ፈርስት ሂጅራ ፋውንዴሽን ወጣቶች ባህልና ትውፊታቸውን እንዲያውቁ ለማድረግ እንዲሁም በዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች በሰብአዊ ልግስና እንዲበረቱ ለማስቻል ስለዘረጋቸው መርሃ ግብሮችም ነግረውናል።
ይሄ ኮሚኒቲ የመጀመሪያው ኮሚኒቲ ነው በሰሜን አሜሪካ ላይ። የፈርስት ሂጅራ ኮሚኒቲ የመጀመሪያው ነው ማለት ይቻላል። ነገር ግን እንደ እድሜው አላደገም። አሁን ግን ቁጭት ይዞታል ይሄ ማህበረሰብ። በቀጣይ እንግዲህ ማህበረሰቡ ላይ ትኩረት የሚያደርግ በተለይ ወጣቶቹ ላይ ትኩረት የሚያደርግ እንቅስቃሴ አድርገን እዚህ ሀገር ተወልዶ ያደጉትን ልጆች ሀገራቸውንም እንዲያስታውሱ እዚህ ያለውንም ደግሞ ከታች የመጡ ያሉትንም ደግሞ በቲወርም በተለያየም ሁኔታ ይዘው ለቁም ነገር እንዲያበቁ በጋራ በቀንጅት ለመስራት ዝግጅት ይዘናል። እንግዲህ ከዛ በተረፈ እንግዲህ ፈርስት ሂጅራ እዚህ ያለውን ኮሚኒቲ ብቻ አይደለም አገር ቤት ያሉትንም ደግሞ ያስታውሳል። በተለይ በጾም መፍቻ ላይ ዘካተል ፍጥር የሚባል አለ። እያንዳንዱ ሰው ላይ 12 ዶላር በእያንዳንዱ ግለሰብ የሚከፈል አለ። አብዛኛውን ይህንን ገንዘብ ወደ አገር ቤት ልከን ለድሆች ነው የምናዳርሰው። ይሄም አንዱ ሌላ እንትን ነው። ከዛ በተረፈ እንግዲህ የተለያዩ የድርቅ እና የተለያዩ ተፈጥሮ ችግሮች በጦርነትም ምክንያት ባለፈው በአፋርም በወሎም ለተደረገው ፈርስት ሂጅራ ኮሚኒቲ የበኩሉን አስተዋጽኦ አድርጎ ረድቷል። እየረዳም ነው፣ ወደፊትም የሚረዳ ነው። እንግዲህ ይሄ ነው ፈርስት ሂጅራ።
ሮማን ሁሴን የአሌክሳንድሪያ ቨርጂኒያ ከተማ ነዋሪ ናቸው። በእምነቱ ተከታዩ ዘንድ ቅዱስ ጾም ተብሎ የሚገለጸው የረመዳን ሰሞን የእሳቸው ጸሎት ወይንም ዱዓ የትውልድ አገራቸው ሰላምና መረጋጋት እንደሆነ ይናገራሉ።
ለወዳጅ ዘመድ፣ ለአገር በተለይ በጣም ጸሎት የሚያስፈልግበት ወቅት ነው እና ይሄን ረመዳን ምክንያት በማድረግ አልሐምዱሊላህ ረብል ዓለሚን የተለየ ወር ነው እና በጣም በጥልቅ የምናምነው ጸሎት በልዩ መልክ የሚሰማበት ነው። አላህ ሁሌም ጸሎታችን ይሰማል። ምን ጊዜ መባሪያዎችን ጸሎት ይሰማል፣ ግን ይሄ ወር ደግሞ የባሰ ልባችን ተከፍቶ አላህ ቀረብ ብለን የሚሰማበት ነው ብለን ስለምናስብ ልዩ ጸሎት ነው የምናደርገው። እኔ በበኩሌ ሁሉም እንደማምነው ከሆነ የአሁኑ ጊዜ ጸሎቴ እውነቴን ነው የምልህ ከልቤ ለአገሬ ነው። በአገር ደረጃ ነው ጸሎት እያለ አገራችን ለአለ ሁሉ ሰላምን የምንመኝበት ጸሎት ነው እና አላህ ይስማን ይቀበለን። እዚህን ወር እንደዚህ ለየት ያለ ወር ውስጥ ይሄ ጸሎታችን ይስማ፣ ሰላም ይስፈን በአለም ላይ።
ወይዘሮ ሮማን ከብዙ ጊዜ በኋላ ዳግም ማህበረሰቡ ተሰባስቦ በጋራ ማፍጠር መቻሉ ልዩ ትርጉም እንዳለው አክለዋል። ህጻናት፣ ወጣቶች፣ አረጋውያን በጋራ የተሳተፉበት ይህ ምሽት ተሰባስቦ ማዕድ ከመቋደስ በዘለለ ፈርስት ሂጅራ በሀገር ውስጥ ለሚያደርጋቸው እንቅስቃሴዎች የሚረዳ የገቢ ማሰባሰቢያ ዝግጅትም ተከናውኖበታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። በ2013 2014 ዓ.ም የትምህርት ዘመን የ12ኛ ክፍል መልቀቂያ ከወሰዱ በኋላ ለወራት ቤታቸው የተቀመጡ ተማሪዎች ለስነ ልቦና ጉዳት ተዳርገናል እያሉ ይገኛሉ። ወላጆችም በልጆቻቸው ሁኔታ መጨነቃቸውና ግራ መጋባታቸውን እየተናገሩ ነው። ትምህርት ሚኒስቴር ትላንትና በሰጠው መግለጫ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች የተመደቡበትን ዩኒቨርሲቲዎች በቀጣዮቹ ቀናት ውስጥ እንደሚያሳውቅ አመላክቷል። እንዲህ ያሉ ሁኔታዎች ላይ መዘናጋት ስነልቦናዊ ችግርን ያስከትላል ሲሉ የስነልቦና ባለሙያ ዳዊት ባዬ ይገልጻሉ። ፀሐይ ዳምጠ በዚህ ጉዳይ ላይ ዝርዝር ዘገባ አሰናድታለች።
ተማሪ አብዲ በቀለ የ12ኛ ክፍል መልቀቂያ ፈተና ወስደው የዩኒቨርሲቲ መግቢያ ውጤት አምጥቶ ምደባውን እየተጠባበቀ ይገኛል። ተማሪው ምደባው በመዘገየቱ ከአዳማ ወደ መቱ ከተማ በመመለስ ቤተሰቦቹ ጋር እንደተቀመጠ ገልጿል። ተማሪው በህይወቱ ካቀደው እቅድ አንድ አመት ከንቱ ሆኖ እንዳለፈው ተናግሯል። ተማሪ ሲፈን ፊጣ ተማሪዎች ከትምህርት ውጪ ወራት እንዲሁም አንድ አመት መቆየት ከባድ ስነልቦና ጫና ያሳድራል ስትል የራሷን ተሞክሮ አጋርታለች።
የተፈተነው በ2014 ወደ ሁለተኛ ወር ሊገባደድ ማለት ነው። ያኔ የተፈተነው መፈተን የነበረብን ደግሞ በ2013 ነበር። ጤት ከመጣ በኋላም ቶሎ እንመደባለን ብለን እየጠበቅን ነበር። ዳሰብነው አልሆነም። እስካሁን አልተመደብን። ቤት ሆነን ነው እያሳለፍን ያለው። ይሄ ደግሞ በጣም ጉዳት አለው ለተማሪ። እንደውም እኔንም ጎርቶኛል። ምክንያቱም እኔ ያቀድኩት ነገር አለ። በ2014 ደግሞ አንደኛ አመት ዩኒቨርሲቲ ጨርሳለሁ ብዬ አቅጄ ነበር። ግን እስካሁን አሁን እንግዲህ 8ኛ ውስጥ ነን። እስካሁን አልገባንም። ገና ይቀረን 4 ወር ብቻ ነው ማለት ነው ለ2014 ሊያልቅ። እኛ ግን ገና አንድም ብለን አልጀመርንም ትምህርት እንደውም አልተመደብንም። ስለዚህ ያቀድኩትን ነገር ስላላሳካሁት በጣም የስነ ልቦና ጉዳት አለው፣ ጎድቶኛል።
ቤተሰብ ልጁ በጊዜውና አስፈላጊ በሆነ ሰዓት ላይ ያቀደው ቦታ ካልደረሰ ለቤተሰብም ሆነ ለሀገር ሸክም ነው የሚሆነው ሲሉ አቶ ፊጣ ሂካ የሲፋን ፊጣ አባት መሆናቸውን የተናገሩት ወላጅ ገልጸዋል።
ፊጣቸውን በጥሩ ሁኔታ ካልተከታተሉ የአገር ሀብት ናቸው። እነዚህ ሀገሪቷን የሚቀበሉ ተማሪዎች ናቸው። ለእነዚህ ቤት ሲቀመጡ ሜንታሊ ይጎዳሉ። እንደገና ደግሞ በቤተሰብ ላይም ጫና ይኖራል። መንግስት ነገ እነዚህ ልጆች ሀገራቸው ሊጠቅሙ ይችላሉ፣ ትምህርት ጥሩ ትምህርት አግኝተው ሀገራቸው ሊመጡ ስለሚችሉ የመንግስት ድጋፍ በጣም ያስፈልጋቸዋል ብዬ አምናለሁ።
ተማሪዎቹ የሚመለከተው አካል አፋጣኝ መፍትሄ ይስጥን ስሉም ጠይቀዋል።
የሚመለከታቸው አካላት ቶሎ ትምህርታችን እንድንጀም ቢያደርጉን አሪፍ ነው። አሁንም ያልታወቀ ነገር ስለሆነ መቼ እንደምንመደብ የሚችሉትን ነገር አድርገው ቶሎ እንዲጠሩና ትምህርታችን እንዲያስጀምሩ ነው የምፈልገው።
ትምህርት ሚኒስቴር በበኩሉ ትናንትና ባወጣው መግለጫ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች የተመደቡበት ዩኒቨርሲቲ በቀጣዮቹ ቀናቶች ውስጥ እንዲያውቁ አመልክተዋል። አንድ ነገር በወቅቱ ማከናወን የሚገባ ሳይሳካ ከቀረ የስነ ልቦና ችግር ያስከትላል ሲሉ የስነ ልቦና ባለሙያ ዳዊት ባዬ ስለነዚህ ተማሪዎች ሁኔታ እንዲህ ይገልጻሉ።
ልጆች በእቅድ መመራት የሚባለው ሙሉ በሙሉ ይዘናጋሉ፣ ይቸገራሉ። ያንን ተግባራዊ ለማድረግ ነገ ይሁን ዛሬ ይሁን ከነገ ወዲያ ይሁን የምንጠራው ስለማይታወቅ ሰዎች መዘናጋትን በመሀል እንዲፈጠርባቸው፣ ለምሳሌ ትምህርቱን ጥናቱን ትተው ወደ ሌሎች ሱሶች የመግባት እድል ሁሉ ይዞ ይመጣል። የመጀመሪያውና ትልቁ የስነ ልቦና ጉዳት ግን ስትረስ ነው። በመካከል ምን ይፈጥራል? ውጥረት ይፈጥራል። ምክንያቱም ምንድነው ውጥረት የሚፈጥረው? ውጤት የተበላሸባቸው ልጆችን እያሰቡ እነሱ የተበላሸባቸው በአቅም ማነስ ነው ወይስ ለጊዜ ስለተራዘመ ችግሩ ስገብተው ነው የሚሉ እንዲህ አይነት ሀሳቦችን አምሯቸው ላይ እያመነጩ ወደ አላስፈላጊ ውጥረት ይሄዳሉ። ውጥረት ደግሞ ምን መሆን ይጀምራል ማለት ነው? እያደገ ወደ ጭንቀት ወይም ወደ አንዛይቲ ይሄዳል ማለት ነው። ስለዚህ ልጆች ወቅቱን ጠብቆ በፕሮግራማቸው መሰረት ከጓደኞቻቸው ጋር ሳይለያዩ ትምህርቱንም ያጠኑትንም ሳይረሱት በወቅቱ መፈተናቸው ውጤታማ እንዲሆኑ ያደርጋቸዋል።
ባለሙያው አክለው ችግር በተማሪዎችና በቤተሰብ ላይ ብቻ የሚያበቃ ሳይሆን ሀገር እንደ ሀገር የአንድ ትውልድ ክሳራ እንዳጋጠማት ይቆጠራል ሲሉ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የጋቢና ቤ የሬዲዮ በቴሌቪዥን መሰናዶ የአዲሱ ትውልድ ድምጽ ይቀጥላል። በባህር ዳር ከተማ በጎ አድራጊ ወጣቶች ለዋግ ተፈናቃዮች ከመሐበረሰቡ ያሰባሰቡትን የአይነት ድጋፍ በስፍራው በመገኘት አስረክበዋል ትለናለች አስቴር ምስጋናው።
እንደነዚህ ያሉ ከወደ ዋግምራ ብሔረሰብ አስተዳደር ዞን የሚሰሙ ድምጾች በባህር ዳር ከተማ የበጎ ፍቃድ አገልግሎት ለሚሰጡ ወጣቶች ራስ ምታት ሆኖ ሰንብቷል። የሰቆቃ ድምጾች ሰምተው ዝም ያላሉ የባህር ዳር ወጣቶች በከተማው በየቦታው ድንኳን ጥለው ከመሐበረሰቡ እርዳታ ጠየቁ እና በአስር ቀናት ውስጥ በሚሊዮን የሚገመት የአይነት ድጋፍ ማግኘታቸውን የባህር ዳር ከተማ የበጎ አድራጎት ማህበር ሰብሳቢ ወጣት መታገስ ገብረ ሚካኤል ይናገራል።
እዚህ ክልል ውስጥ ከ11 ሚሊዮን በላይ ህዝብ ለከፍተኛ የረሃብ ችግር ተጋልጧል። ክሊማክል የሰቆጣ ወገኖቻችን ናቸው እና እንደ ማህበር ዝም ማለት አልነበረብንም። መከረን ተንቀሳቅሰን ለተለመደው ከአሁን በፊትም ተከለ ለተፈናቀሉ ቻግኒ ራንች ካምፕ ለሚገኙ ወገኖቻችን የሁለት ሲኖትራክ እና አንተሳቢል ወደ 26 ሚሊዮን ብር የሚገመት ንብረት ወስደን አከፋፍለን ነው መጣን የነበረና በተመሳሳይ አሁንም ሰቆጣ ላይ ያለውን ችግር ለመፍታት የበኩላችንን መወጣት አለብን ከሚል አንደርስታንድ ተነስተን እንደምታዩ አምስት ወታዎች ላይ ባደረግን ማለት እንኳን ተክለን አባይማዶ ላይ ፓፒረስና በግተራ ላይ ሆስፒታል ላይ እና ቀበሌ 14 ላይ ተክለን እንደምታዩ ይሄን ግባት አሰባስበናል። በጣም ከ200 ኩንታል በላይ ነው። በኮሮኒያ ላይ በቆሎ ድቄት አለ፣ ፊኖ ድቄት ይቻሉ፣ አልሚ ምግብ አለ፣ ልብሶች ማልባሳትም አሉ፣ የንጽህና ጠብቂያዎች አሉ። እነዚህ ሰባስበናል። በገንዘብ ደግሞ ወደ 1.3 ሚሊዮን ብር የሚሆን ሰብስበናል እና ግዥም ተፈጽሟል። እነዚህን ግዥ የተፈጸሙትንም ፕራይመሪ የሚያስፈልገው ምንድነው ብለንም ከሰቆጣ አስተዳደር ጋር ለመነጋገር ግዥ ፈጽመናል። በርበሬ፣ ጨው፣ እንጨት፣ አልሚ ምግቦች የ200 ሺህ ብር አልሚ ምግብ አለ፣ የ600 ሺህ ብር ዱቄት አለ። እነዚህ ደስታል ጉዞ ለማድረግ እንቅስቃሴ ጀምረናል።
ወጣት መታገስ እንደሚለው የኑሮ ውድነት የሚያስቀየው ህዝብ አሁንም ተካፍሎ ለመብላት አንጀቱ እንስፍስፍ ነው ይላል።
በኑሮ ውድነት ምክንያት ችግር ውስጥ የገባው ማህበረሰባችን የለውን ሳይሆን ካለው ላይ ሳይሆን ከተረፈው ላይ ሳይሆን ያለውን ይያካፍል። ይህ እንደምታዩ ይዞን ይመሰገን ይገባል። በጣም እኛም ወስደን ስቶር አድርገን ሳይሆን አከፋፈለን ለመምጣት አስበን እየሰራን ነው።
ወጣት ሩት ጫኔ ለአስር ቀናት ጎዳና ላይ የእርዳታ ስታሰባስብ መቆየቷን ትናገራለች። የህዝቡ መተሳሰብና የመደጋገፍ ባህል እንዳስገረማትም ገልጻለች።
ሁሉ ያገኘ ነው ከህዝቡ ነው። በውጭ የሚኖሩ አንዳንድ ድርጅቶች አግዘውናል። እንደገና ህብረተሰቡም በደንብ አግዘውናል። በደንብ ደስ የሚል ቆንጆ ምላሽ ነው ያገኘ ነው ከህብረተሰቡ። እንደምታውቀው ህብረተሰቡ ኑሮ በጣም ከብዶናል። በጣም ከባድ ነው። እኛን ጨምሮ ኑሮ በጣም አር ነው። ለራሳችን በልቶ ማደር እየከበደን ባለበት ሰዓት ህዝቡ ግን ሌላው እየተራበ እኛ ሁለቴ መንበላ ከሆነ አንዴን በልተን እናድራለን ብሎ ነው እያደረን ያለው ማለት ነው።
ከባህር ዳር ከተማ የተሰባሰበው የእርዳታ እዛ ለማድረስ ጉዞ መጀመራቸውንም ወጣት መታገስ ነግሮኛል። እንዲህ የመተሳሰብና የመደጋገፍ ባህል በሌሎች አካባቢ ባህል እንዲሆን ይመክራሉ ወጣቶቹ።
አማራ ክልል ላይ በጣም ብዙ ተፈናቃዮች አሉ። በእኛ ብቻ በእኛ ተከሻ ብቻ ማስተካከል ምንችለው ነገር አይደለምና መንግስት ቢያግዘን ህዝቡም ደግሞ ከዚህ በተሻለ በደም ቢነሳሳና አብረን ብንሰራ ይሄን ስራ ለወጣቶችም ይሄን ጥሪ አቀርባለሁ።
ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ተከታዩ ዘገባ ደግሞ ወደ ደቡብ አፍሪካ ነው የሚወስደን። የአፍሪካ የጤና ባለሙያዎች ማህበር የኮቪድ-19 ወረርሽኝ በአፍሪካ ያደገኛ እጾችና አልኮል ተጠቃሚዎች ቁጥር በከፍተኛ ሁኔታ እየጨመረ እንዲመጣ ማድረጉን መገልጿል። ይሁን እንጂ በቁጥሮቹ መጠን ላይ ያለው የመረጃ ክፍተት ቁጥሮቹን ለመተመን አስቸጋሪ ማድረጉን ጨምሮ አስታውቋል። መሰረቱም በደቡብ አፍሪካ ስዌት ያደረገው አንድ መንግስታዊ ያልሆነ ድርጅት ወጣቶች ከሱስ ጻሆነው ጤነታቸው የተጠበቀ እንዲሆን ለማድረግ እየጣረ ይገኛል። የሊንዳ ዲፍታሽን ዘገባ ደረጀ ደስታ እንደሚከተለው ያቀርብልናል።
የአደንዛዥ አደገኛ እጾች አጠቃቀም በተለይም አልኮል በአፍሪካ ለአመታት እየጨመረ መምጣቱን የዓለም ጤና ድርጅት ይገልጻል። የኮሮና ቫይረስ ወረርሽኝ የፈጠረው የሰራጦት እንዲሁም የትምህርት ቤቶች ዝግ መሆን ሁኔታዎች እንዲባባሱ በማድረግ ችግሩን ያጎላው መሆኑን ተመልክቷል። በህፃናት ዙሪያ የሚሰራውና በደቡብ አፍሪካ ስዌቶ የሚገኘው መንግስታዊ ድርጅት በየዕለቱ በአደገኛ እጾች የተጠመዱ 10 የሚደርሱ ወጣቶችን እንደሚያይ ይገልጻል። የድርጅቱ ፕሮግራም ማኔጀር ሊዲያ ማትላውንጅ ኢኬንግ እንዲህ ይላሉ።
ዝግ በሆነበት የወረርሽኙ ወቅት እየወጡ ይጠጡ ነበር። አንዳንዶቹ ቤተሰቦቻቸው ስራ ስለነበሩ ቤት ውስጥ ብቻቸውን ነበሩ። በቤት ውስጥ የራሳቸውን ድግስ ወይም ፓርቲ ማዘጋጀት ጀመሩ። ራሳቸውን ከአልኮል ጋር ማስተዋወቅ በመጨረሻም በተለይ እዚያ አካባቢ ትምርት ቤት ባሉ ተማሪዎች ዘንድ ከተለመደውና ክሪስታል ሜት ከተባለው አደንዛዥ እጽ ጋር ራሳቸውን ማስተዋወቅ ጀመሩ።
ሊዲያ በተለይ በወጣቶቹ ዘንድ ቁጥራቸው እየጨመረ የመጣውን ወጣቶች በመከታተል የሚረዱ ቢሆንም በብሔራዊ ደረጃ በአደገኛ እጾችና የአልኮል ሱሰኞችን ቁጥር የሚያሳይ መረጃ አለመኖሩን ይናገራሉ።
We normally get the statistics for COVID, you get the statistics for HIV, but we will never have
ስለ ኮቪድም ሆነ ስለ HIV የስታቲስቲክስ መረጃዎች ይደርሱን ነበር። ስለ አደንዛዥና ተያያዥ እጾች ግን ምንም አይነት መረጃ ደርሶን አያውቅም። እንደሚመስለኝ እቅዱ ቢኖረን መንግስትም እቅድ ቢኖረው ከነዚህ አደገኛና አደንዛዥ እጾች ጋር የሚሰሩ ድርጅቶችን በመደገፍ ይህን ነገር ልክ HIV AIDSንና ኮቪድን እንደተዋጉት ሁሉ እንዲዋጉ ማድረግ ይቻላል።
የአደገኛ እጾችንና መጠን ያለፈውን የአልኮል ሱሰኞችን አሃዝ የሚያሳይ መረጃ የሌላት ደቡብ አፍሪካ ብቻ ሳትሆን መላው አፍሪካ መሆኑን ባለሙያዎች ይገልጻሉ። በዓለም የጤና ድርጅት የአፍሪካ አማካሪ ፍሎረንስ ቤኛን እንዲህ ይገልጹታል።
We may not count the exact numbers in each and every country.
በእያንዳንዱ አገር ያለውን ትክክለኛ ቁጥር ምናልባት ላናውቅ እንችላለን። እሱን አስመልክቶ ችግር እንዳለብን እናውቃለን። በዚህ ረገድ እየተሰጠ ያለው አገልግሎትም በቂ አለመሆኑንም በትክክል እናውቃለን። ብዙ ጊዜ በመንግስት ተቋማት ውስጥ ያሉት የአልኮል ነክ መከታተያ ማዕከላት ብዙም ፈንድ የላቸውም። እኔ እንደሚመስለኝ ግን አገልግሎቱን የበለጠ ለማስፋት ኢንቨስት ማድረግ ይኖርብናል። ያን ጊዜ በቂ መረጃ ማሰባሰብ እንችላለን።
እሳቸው እንደሚሉት የኋላ ኋላ የአደገኛ እጽ ተጎጂዎችን ሱሰኞችን ከመርዳት አስቀድሞ መከላከሉ ላይ ትኩረት ማድረግ እጅግ ባነሰ ዋጋ ተግባራዊ የሚደረግ ጠቃሚና ውጤታማ ነው። ለህፃናት እንክብካቤ ከሚሰጡት መካከል ራሳቸው የሱስ ተጠቂ በመሆን ልምድ ያላቸው መሆኑን የሚገልጹት ኖማሊ እንዲህ ይላሉ።
አንዳንድ ጊዜ ከወላጆች ጋር መጀመር ይገባናል። አንዳንድ ልጆች ስለራሳቸው መናገር ስሜታቸውን መግለጽ አይችሉም። ልጆች በየትኛውም ቦታ ሁልጊዜ ህይወታቸውን በሙሉ እንክብካቤ ሊደረግላቸው ይገባል። ማነጋገር ያስፈልጋል። በጣም ጥልቅና የማይመች እንኳን ቢሆን የመናገር እድል ያገኙ ይገባል።
ድርጅቶች ከሱስ ነጻ መሆን የሚፈልጉትን የማገገሚያ አገልግሎት ወደሚሰጡት ድርጅቶችና ቡድኖች ይመሯቸዋል። ከሱስ ነጻ መሆን ብቻ ሳይሆን ነጻ ከሆኑም በኋላ ልጠናዎችን በመስጠት ወደ ሥራ ገበታ እንዲመለሱ ወይም እንዲያገኙ ያግዟቸዋል። Still We Rise የተሰኘው ድርጅት ፕሮግራም ማኔጀር የሆኑት ፉሲ ኒዝማንዴ ከሥራ ስለተገለሉ ወጣቶች እንዲህ ይላሉ።
Where you find people ugly, they don't do nothing with their lives. That's one of those
ሰዎች ስራ ፈተውና ተገልለው በመታገኛቸው ጊዜ ከህይወታቸው ጋር የተያዘ ምንም ነገር አያደርጉም። ያ ካስተሳሰባቸው ጋር የሚገናኝ ነገር ሊኖር ስለመቻሉ ከሚያሳስቡ ምክንያቶች አንዱ ሆኖ እናገኛለን። ስራ የለህም፣ ምንም የምታደርገው ነገር የለህም። ብዙ ማሰብ ትጀምራለህ። ያን ስታደርግም ቀድሞ ወደ ነበርክበት ሁኔታ እየተመለስክ መሆኑ ይሰማሃል።
ለነዚህ ወጣቶች ከሱስ ነጻ መሆን የመጀመሪያው እርምጃ ነው። ባለሙያዎች ግን የሥራ ዕድልና ከዘላቂ ችግር ነጻ የሚያወጣቸው ተስፋ ያስፈልጋቸዋል ይላሉ።
ተመልካቾቻችን ሰነበረን ቆይታ በድጋሚ እናመሰግናለን። ሳስተናግዳችሁ ምሽት ሲደንገረመው ነበርኩ። ደህና ደሩ።